ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 11 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ይታይና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን።
የሳተላይት ስርጭታችንን የተመለከተ ማስታወሻ አለን።
በሳተላይት ግንኙነት ጊዜያዊ ችግር ምክንያት የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። ለተፈጠረው ያለመመቸት ችግር ይቅርታ እየጠየቅን ባለሙያዎቻችንና የሥራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየሰሩ መሆናቸውን እንገልጻለን።
የአየር ስርጭቶቻችን ከመደበኛዎቹ የአጭር ሞገድ መስመሮችና በፌስቡክ ላይቭ በቀጥታ የሚሰራጩ በመሆኑ አብራችሁን እንድትቆዩ እንጠይቃለን።
ከታላቅ አክብሮት ጋር የአሜሪካ ድምፅ።
ሁሉን አቀፍ ለሆነ ለሚዛናዊና ትክክለኝነቱ ለተረጋገጠ መረጃ የአሜሪካ ድምፅን አድምጡ።
የሶማሌ ብሔራዊ ክልላዊ መንግሥት የክልሉ ነዋሪ የሆኑ የተለያዩ ብሔረሰቦች አባላትን ለማቋቋም 100 ሚሊዮን ብር መደበ።
በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱትን ወገኖችም እንደገና ቤታቸው ተደግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግናቸው። ከሶማሌ ብሔር ውጭ የነበሩ ሰዎች ናቸው።
የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ናቸው።
በቁርጠኝነት ከመከላከል አልፎ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈርቀዳጅ የሆነ ሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል፣ በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው።
አቶ ዘላለም የኔነህ የተፈናቃዮች አስተባባሪ ኮሚቴ አባል ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓመተ ምህረት በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታወቀ። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ለአሜሪካ ድምፅ በተለይ እንዳስታወቁት ሄጎ በተባለ የወጣቶች አደረጃጀት አማካይነት ከ4000 በላይ ግለሰቦች ልዩ ልዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገንና የወደሙ ንግዶችን መልሶ ለማቋቋም ይውላል ብለዋል። ሐምሌ 28 ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑን አስታውቋል። በአብይ ርዕስ ዝርዝሩን እናቀርባለን።
በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳና በኦሮሚያ ክልል አጎራባች ወረዳዎች ግጭት መከሰቱን የሰሜን ሸዋ ዞን ፖሊስ መምሪያ አስታወቀ። ከትናንት በስቲያ ጀምሮ እስከ ትናንት በዘለቀው ግጭት ለጊዜው ይፋ ባይሆንም ጉዳት መድረሱን መረጃዎች ጠቁመዋል። ግጭቱ ዛሬ መረጋጋቱን መረጃዎች አመልክተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ጀምረዋል። የጸጥታ ኃይሉም የአካባቢውን ሰላም ለማረጋጋት እየተንቀሳቀሰ ነው ተብሏል። በመጽሔት ዝርዝር አድርገን እናየዋለን።
የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በህብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ህጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት ግን አመልክቷል። ይህንንም በመጽሔት ክፍለ ጊዜ ይዘነዋል።
የሰላም ጥሪውን ተቀብለው ወደ ጦላይ ማሰልጠኛ ካምፕ የገቡ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ከአባ ገዳዎችና ከቴክኒክ ኮሚቴው ጋር ባለፈው ሳምንት መጨረሻ ተወያይተዋል። የቴክኒክ ኮሚቴው አባላትም በተነሱ ጥያቄዎች ላይ መልስ ሰጥተው ከኮሚቴው አቅም በላይ ነው ያሏቸውን ጉዳዮች ለሚመለከተው ባለስልጣን እንደሚያቀርቡ ቃል ገብተዋል። በመጽሔት ዝርዝር ያለ ዘገባ ይኖረናል።
የመላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ አባሎቹና በሌሎችም ዜጎች ላይ ህገወጥ እስራትና እንግልት እየተፈጸመ ነው ሲል አቤቱታ አሰምቷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለ አመልክቷል። ይህንንም በመጽሔት ክፍለ ጊዜ ይዘን እንቀርባለን።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ባለፉት 2 ዓመታት ሶማሊያ ውስጥ ባካሄደቻቸው 5 የአየር ጥቃቶች 14 ሲቪሎችን ገድላለች ሲል አንድ የሰብአዊ መብቶች ተሟጋች ድርጅት ገለጸ። የዩናይትድ ስቴትስ የጦር ኃይል በበኩሉ አጥብቆ አስተባብሏል። አምነስቲ ኢንተርናሽናል ትናንት ባወጣው ሪፖርቱ ከ65 የአይን እማኞች የተቀበለውን ቃል፣ በርካታ ፎቶግራፎች፣ የሳተላይት ምስሎችና በማኅበራዊ መገናኛ የወጡ መረጃዎችን በሶማሊያ የታችኛው ሸበሌ ክፍለ ግዛት የተፈጸሙ የአየር ጥቃቶች ማስረጃነት ጠቅሷል። ከሶማሊያ መንግስት ጋር በቅንጅት የአየር ጥቃቶችን ያካሄደው የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በበኩሉ በጥቃቶቹ የተገደለ ሲቪል እንደሌለ አጥብቆ በማስገንዘብ የአምነስቲው ሪፖርት አፍሪኮም ሲቪሎችን እንዳይጎዱ በመከላከል ረገድ ያለውን ታሪክ በትክክል ያላንጸባረቀ ነው ሲል አስተባብሏል።
የጣሊያኗ ላምፔዱሳ ወደብ ላይ ከሊቢያ የተነሱ አፍሪካውያን ፍልሰተኞችን ያራገፈችን አንዲት የሰብአዊ ረድኤት መርከብ የጣሊያን ባለስልጣናት አስረዋል። ማሬ ኢዮኒዮ የምትባለው መርከብ የቀዘፋ ቡድን አባላት ባለስልጣናቱ ይዘው ለጥያቄ የወሰዷቸው ከባህር ላይ የተገኙና ከአደጋ እንዲተርፉ የተደረጉ ፍልሰተኞችን የያዙ መርከቦች ወደ ጣሊያን ወደቦች እንዳያስጠጉ የሀገር ውስጥ ጉዳይ ሚኒስቴሩ የጣለውን ሙሉ ክልከላ ጥሰዋል በሚል ነው። ሪፖርተራችን ሳቢና ካስቴል ፍራንኮ ከሮም ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርባል።
ማሬ ኢዮኒዮ ከሜዲትሬኒያን ባህር ላይ ያተረፈቻቸውን ከአፍሪካ ሀገሮች የተነሱ 49 ፍልሰተኞችን ላምፔዱሳ ወደብ ላይ ካራገፈች በኋላ ቀዛፊዎቿ በቁጥጥር ስር በመዋላቸው ባዶዋን ትገኛለች። የሲሲሊ ዳኞች በመርከቢቱ ባልደረቦች ላይ እያዩ ያሉት ክስ ህገወጥ ፍልሰትን ያበረታታሉ የሚል ነው። ከ49ኙ ፍልሰተኞች 12ቱ ታዳጊዎችና ሕፃናት መሆናቸው ታውቋል። ፍልሰተኞቹ ትናንት ላምፔዱሳ እንደደረሱ ምግብ፣ ውሃና ንጹሕ ልብስ ታድሏቸዋል። ባለሥልጣናቱ ትናንት ማምሻውንና ዛሬም የመርከቢቱን ባለቤት በፔካቻን ይዘው መርምረዋቸዋል። በፔካቻ ግን መርከቢቱ ጣሊያን እንዳትገባ የተከለከለችበትን መረጃ በጽሑፍ እንዲያሳዩአቸው ባለሥልጣናት ጠይቀዋል። ይሁንና የቀረበ መረጃ የለም። ፍልሰተኞችን ወደ ሊቢያ ለመውሰድ ከኢጣሊያም ሆነ ከሊቢያውያኑ የተሰጠ ትዕዛዝ የለም ነው ያሉት። የኢጣሊያ ባለሥልጣናት እንደሚናገሩት ማሬ ሎኒዮ ወደ ወደቧ ባሉት እንዲገቡ ወይም ወደ ደሴቲቱ እንዲገቡ ፍቃድ አልተሰጣቸውም። የመርከቢቷ አዛዥ በጸጥታ ስጋትና በባህሩ ወጀብ የተነሳ መርከቧን ወደፊት ለመውሰድ ተገደዋል። መንግሥታዊ ያልሆነው ድርጅት በሰጠው ቃል ፍልሰተኞቹ ባህር እንዳይገቡ አሊያም ሸሽተው ወደ ተዋት አገር እንዳይመለሱ እንዳተረፏቸው ይናገራሉ። የላምፔዱሳ ከንቲባ ሳልቫቶሬ ማርቴሎ የሚሉት ምንድን ነው? በባህሩ ሕግ መሠረት አንዲት ጀልባ የጣሊያንን ባንዲራ ካውለበለበች ወደ ጣሊያን ወደብ ለመግባት ፈቃድ ይኖራታል ነው። ከሞት የዳኑት ፍልሰተኞች ላምፔዱሳ የእንግዳ ማረፊያ ማዕከል ሆነው ለቀጣይ ጉዟቸው እየተጠባበቁ ይገኛሉ።
አመሰግናለሁ አዲሱ ለዘገባው። ወደ ተከታዩ የዜና ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አድሏዊ አሰራር ይከተላሉ ሲሉ ፌስቡክን፣ ጉግልንና ትዊተርን ጨምሮ የማኅበራዊ መገናኛ ብዙሃንን ወነጀሉ። ጥብቅ ምርመራ ሊካሄድ ሊደረግባቸው የሚገባል የሚል አስተያየት ሰንዝረዋል ፕሬዚደንቱ። ትዊተር እጅግ አብዝቶ በመጠቀም የሚታወቁት ትራምፕ የስም ማጉደፍ ዘመቻ እንዲካሄድብኝ አበረታቷል ሲሉ ትዊተርን በስም ማጥፋትና በቸልተኝነት የወነጀሉት በምክር ቤቱ የደህንነት ጉዳዮች ንዑስ ኮሚቴ ከፍተኛውን የሪፐብሊካን ፓርቲ ተወካይ የካሊፎርኒያ ክፍለ ግዛት እንደራሴ ዴቪድ ኑኔዝን ተቀላቅለዋል። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በትላንትናው ዕለት በዋይት ሀውስ በተካሄደ ጋዜጣዊ መግለጫ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ነው ትራምፕ የዲጂታል መረጃ መለዋወጫና የማህበራዊ መገናኛ ብዙሃን መድረኮች የሪፐብሊካኖችን ሀሳብ ያፍናሉ ሲሉ የከሰሱት። ከብራዚሉ ፕሬዚዳንት ጋር በጋራ በሰጡት በዚህ ጋዜጣዊ መግለጫቸው ትራምፕ በትዊተር በሌሎች ማህበራዊ መገናኛ ብዙሃንም ጭምር ከመቶ ሚሊዮን በላይ ሰዎችን እደርሳለሁ ብለዋል። ትራምፕ በዚያ ሚሊዮኖችን መድረስ ባስቻላቸው እድልም ጥሩ አድርገው እንደሚጠቀሙ ይታወቃል። ቡሊ ፐልፒት ኢንተራክቲቭ የተባለው የንግድና የማስታወቂያ ድርጅት ታዲያ ከፌስቡክና ከጉግል የተገኙ የፖለቲካ ማስታወቂያዎችን ገምግሞ ይፋ ባደረገው መረጃ እንዳመለከተው የትራምፕ የዳግም መረጃ ዘመቻ የትራምፕ የዳግም ምረጡኝ ዘመቻ የተቀናቃኙ የዲሞክራቲክ ፓርቲ ተፎካካሪዎች በሙሉ ተደምረው በሁለቱ የማህበራዊ መገናኛ መድረኮች ማስታወቂያ ካወጡት ከሁለት እጥፍ በላይ ገንዘብ አውጥቷል ይላል።
Things are happening, names are taken off, people aren't getting through. You've heard the same complaints. And it seems to be if they're conservative, if they're Republican.
ነገሮች እየተከናወኑ ነው። ስሞች ይፋቃሉ። ሰዎች በመጠቀም እንዳይችሉ ይደረጋሉ። ተመሳሳይ ቅሬታዎችን ደጋግማችሁ ተሰምታችኋል። የሪፐብሊካን ፓርቲ አባላት ወይም ሆን ተብለው ተለይተው ኢላማ የተደረጉ ሰዎች ከሆኑ አድሎ ይደረግባቸዋል። ይህንንም በትዊተር በፌስቡክና በሌሎች የማህበራዊ መገናኛ መድረኮች ሲፈጸም አያለሁ።
ፕሬዚዳንት ትራምፕ ናቸው ይህን ያሉት። የትራምፕ የመገናኛ ብዙሃን ዲሬክተር ስካቪኖም ማክሰኞ ማለዳ ላይ ፌስቡክ ለምን መልእክቶች ላይ ገደብ ጣለ ሲሉ የቁጣ አዘል መልእክት አውጥተዋል። ግዙፉ የማህበራዊ መገናኛ ፌስቡክ በበኩሉ የቀመራ ስልቱ ተደጋጋሚና ተመሳሳይ መልእክቶችን በአንድ ገጽ ሰፍረው ካገኘ የአትርዖት ስራ ያደርግባቸዋል ሲል አሰራሩን አስረድቷል።
የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 11 ምሽት ፕሮግራማችን ነው።
ናይል ሳትን የጠቀስ ነው በመደበኛነት የምንጠቀምበት ስለሆነ ነው። ለጊዜው በናይል ሳት ላይ ያለው ችግር እንዲስተካከል ባለስልጣኖችና ባለሙያዎች እየተረባረቡ ናቸው ያሉት። ለማንኛውም እንደተገለጸው ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ብላችሁ መከታተል ትችላላችሁ ከመደበኛዎቹ የአጭር ሞገድ ስርጭታችን በተጨማሪ።
በእንግሊዝኛ አጽሮት ስሙ ክሩ ተብሎ የሚታወቀው የኢትዮጵያ ሴቶች መብት ማዕከል ዓመታዊ ጉባኤውን የፊታችን ቅዳሜ ዋሽንግተን ዲሲ ላይ ያካሂዳል።
በጣም ብዙ ወጣቶች እዚህ ድርጅት ውስጥ ገብተው እንዲሰሩ እንፈልጋለን። ምክንያቱም እኛ ድርጅቱን ውስጥ ምንሰራ አንዳንዶቻችን በጣም ብዙ ጊዜያችን ነው ደክሞናል። አዲስ አስተሳሰብ፣ አዲስ አመለካከት ከወጣቶች ይፈለጋል።
የክሩ ወይም የኢትዮጵያ ሴቶች መብት ማዕከል ሊቀመንበር ወይዘሮ ሮማን አባተን ነው የሰማችሁት። አነጋግረናቸዋል። በምሽቱ ይዘናቸውን ቀርባለን። ኢትዮጵያውያን በአሜሪካም እንግዶች አሉት።
ግለሰቦች የተሳተፉበት የምርመራ ውጤት ነው ለፍርድ እንዲቀርብ ያደረገ።
እንደ በግ ነው አንጠልጥለው ግርና እጅ መሀል እንጨት ሰክተው ኳሳፌ ውስጥ ከብተው የቀጠቀጡት።
ለፍርድ መቅረቡ በጣም ደስ ይለኛል። በንጹሀን ላይ ደም ያፈሰሰ ለፍርድ እንደሚቀርብ ዛሬ ደሀ ላይ ቤት የሚያፈርሱ የሚያሰቃዩ፣ አንተ ወራሪ አንተ መጤ እያሉ ሰዎች የሚያስዘነግጡ ሁሉ ፍርዱን ማግኘት አለበት።
የመጀመሪያው የህግ ባለሙያው አቶ ፍጹም አቻሜለ፣ ቀጥሎ የተሰሙት ደግሞ የቀይ ሽብር ሰለባዎች ወይዘሮ ጤና አዳም ይልማ ሽበሺና አቶ ዮሐንስ ታከለ ናቸው።
ይዘናቸዋል በምሽቱ ዝግጅታችን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓመተ ምህረት በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታውቋል። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ለአሜሪካ ድምጽ በተለይ እንዳስታወቁት ሄጎ በተባለ የወጣቶች አደረጃጀት አማካይነት ከ4000 በላይ ግለሰቦች ልዩ ልዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገንና የወደሙ ንግዶችን መልሶ ለማቋቋም ይውላል ብለዋል። ሐምሌ 28 ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑን አስታውቋል። አዲስ ቸኮል ዝርዝሩን ይዟል።
የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ 28 ቀን የቀድሞ የሶማሌ ክልል አስተዳደር ባደራጃቸው ሄጎዎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም 100 ሚሊዮን ብር መድቧል ብለዋል።
በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱትን ወገኖችም እንደገና ቤታቸው ተጠግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግናቸው። ከሶማሌ ብሔር ውጭ የነበሩ ሰዎች ናቸው። መጀመሪያው ወደ በየ ቦታቸው እንዲመለስ ለትራንስፖርት ለምን የሚሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍላቸው የቤት ጥገናና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያሁን በዚህ ሳምንት ውስጥ ነው በአደጋ መከላከል በኩል የሚቀበላል።
ምን ያህል መደበላችሁላቸው? ለዚህ
100 ሚሊዮን 4100 አካባቢ ናቸው።
እና በዚህ ሳምንት ነው የሚከፋፈለው?
አዎ በዚህ ሳምንት።
በአቶ ሙስጠፋ መሐመድ ዑመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉን ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጁድን ለቪዮ ያስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለል አልነበረም። በሐምሌ 28ቱ ጥቃት ከደረሰው ሞት፣ አካል ጉዳትና አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከ600 ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ 430 ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል አቃቤ ሕግ አስታውቆ ነበር። በሐምሌ 28ቱ ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጂዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጅጅጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል።
በጣም ደስ የሚል ዜና ነው በእውነቱ። ያው እኛ እዛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። ዩኒቨርሲቲ ተማሪዎች ረድተናል፣ አቅመ ደካሞች ረድተናል፣ ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት እኛንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በቅርብ ታሪካችን በተለይ ያላየነው ያልሰማነው መጥፎ መጥፎ ድርጊቶች እንሰማለን እና ይሄ ነገር እንዴት ሊቀረፍ ይችላል፣ እንዴት ነው ሊቀለበስ የሚችለው የሚለውን ነገር በምናይበት ጊዜ መንግስት በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈርቀዳጅ የሆነ ሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል፣ በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው።
ሐምሌ 28 ቀን 2010 ዓ.ም በሶማሌ ክልል የቀድሞው ፕሬዚዳንት አብዲ መሐመድ ዑመር ወይም አብዲ ኢሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም ማቃጠላቸው፣ አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸውና ማውደማቸው እንዲሁም በሴቶች ላይ ግዳቸው ሲመፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ ፌዴራል አቃቢ ሕግ ክስ መመሰረቱ ይታወሳል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳና በኦሮሚያ ክልል አጎራባች ወረዳዎች ግጭት መከሰቱን የሰሜን ሸዋ ዞን ፖሊስ መምሪያ አስታውቋል። ከትናንት በስቲያ ጀምሮ እስከ ትናንት በዘለቀው ግጭት ለጊዜው ይፋ ባይሆንም ጉዳት መድረሱን መረጃዎች ጠቁመዋል። ግጭቱ ዛሬ መረጋጋቱን መረጃዎች አመልክተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ጀምረዋል። የጸጥታ ኃይሉም የአካባቢውን ሰላም ለማረጋጋት እየተንቀሳቀሰ መሆኑ ተገልጿል። ሪፖርተራችን መስፍን አራጌ የዞኑን ፖሊስ መምሪያ ኃላፊ ኮማንደር ፍቅሩ ሳሌን በስልክ አነጋግሯል። በችግሩ መንስኤ አስተያየታቸውን ይጀምራሉ ኮማንደሩ።
ችግሩ መንስኤማ እንግዲህ ተራ እዛ አካባቢ በውሃ በግጦሽ በመሬት ይገባኛል አልፎ አልፎ በግለሰብ ደረጃ የሚከሰቱ ግጭቶች ነበር ካሁን በፊትም። አልፎ አልፎ ያ ደግሞ ወደ ቡድን ግጭት የሚሄድበት ሁኔታ አለ። ያ አጎራባች የተለያየ ብሔረሰብ ስለሚኖሩ ማለት ነው። የአማራና እርጎባ በአማራው በኩል በኦሮሞ በኩል ደግሞ የተራ ስለሚኖር እንደዚህ አይነት ሲወርድ ሲዋረድ የነበረ አለመግባባቶች አሉ። አልፎ አልፎ የሚከሰቱ ግጭቶች በሽማግሌም በመንግስት አሰራርም እየተፈታ የመጣ ነው።
የትናንቱም ግጭት የዚህ ውጤት ነው የሚለው
ዞሮ የትላንቱም መነሻው የግለሰብ ግጭት ነው። ከብት ስምሪት ላይ የግለሰብ ግጭት ነው መነሻው። ያንን ተጠቅመው ወደ ቡድን ግጭት፣ ወደ ብሔር ግጭት ለመቀየር ጥረት ያደረጉ ኃይል አለ። እንግዲህ ያው በሂደት ተጣርቶ የሚረጋገጥ ነው የሚሆነው። ከወትሮ ከነበረው ያው ለየት ያለና መልኩን እንዲቀይር የማድረግና የህዝብ ለህዝብ ግጭት እንዲከሰት አብሮ የሰራ አካል እንዳለ ነው በእኛ ክትትል። ስለዚህ እሱን በጋራ እየተነጋገርን የምናጣራው ነው የሚሆነው። አሁን ግን ግጭቱ እንዳይከፋ፣ ጉዳት እንዳይደም ሰራን ያለ ነው። አሁን እየተረጋጋ ነው ያለ።
እስካሁን ባለው ሁኔታ ጉዳት የደረሰባቸው ሰዎች አሉ?
እሱን አሁን ዝርዝር መረጃ ለመስጠት ችግር አለው። ዞሮ ጉዳት አለ። ዝርዝር መረጃውን አጣርተን ብንገልጽ ነው የሚሻለው።
ግጭቱ ተፈጠረበት የተባለውን ቦታ ያውቁታል?
በአማራ በኩል ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ፣ እንደገና በፊናናጆ የሚባል ቀበሌ አለ። በተለይ ሁለቱ ቀበሌዎች ላይ ነው የተለያዩ መንደሮች ላይ ግጭት የተከሰተው። ኦሮሞም እንደዚሁ አዋሳኝ ሁለትና ሶስት ቀበሌዎች አሉ።
ስለዚህ አሁን ግጭቱን በቁጥጥር ስር አውላችሁ የማረጋጋት ስራ እየሰራችሁ ነው ማለት እንችላለን?
አዎ፣ በተለያየ መንገድ ማረጋጋት ስራ እየተሰራ ነው። የመከላከያ ሰራዊትም በአቅራቢያው ስላለ ገብቶ አብሮ አግዞን እያረጋጋ ነው ያለው። በእኛ በአማራም በኩል ያው አካባቢ ላይ ያለ የጸጥታ ኃይል እያረጋጋን ያለ ነው። እንግዲህ ከኦሮሚያም እየሰሩ ነው ብለን ነው የምንገምተው። በሂደትም ደግሞ እየተገናኘን ችግሩን ለመፍታት እየተነጋገርን ያለ ነው።
የአባቶች በተለይ ሃይማኖት አባቶች እና የሀገር ሽማግሌዎች ሚና በዚህ ችግሩን ለመፍታት
እነሱም እየተገናኙ ነው። ዛሬ እንደውም ጥሩ ነው። ከኦሮሚያ በኩል የቦሰት ወረዳ ወለምጥቴ አካባቢ ያሉ የሀገር ሽማግሌዎች እና ሃይማኖት መሪዎች ከዛ የተወከሉ ምንጃር ላይ መጥተው እዚህ ካሉ ሽማግሌና ሃይማኖት መሪዎች ጋር ግንኙነት አድርገዋል። በሰላም ተገናኝተው ተወያይተው በውይይት መፈታት እንዳለበት የሀገር ሽማግሌና ሃይማኖት መሪም ተቀናጅቶ ችግሩን እንደሚፈታ ከአቅም በላይ ሊሆን እንደማይችል ተማምነው ነው አሁን ሸኝተዋል። እና ግንኙነት እየተደረገ ነው። ወደ ነበረበት ሰላማዊ ሁኔታ እየተመለሰ ነው ያለው።
ኮማንደር ፍቅሩ የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ፣ እጅግ በጣም እናመሰግናለን።
መስፍን አራጌን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በህብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ህጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት አመልክቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ወጣት ትእዛዙ አስናቀው ወይም በቅጽል ስሙ ፓሪስ በባህር ዳር ከተማ ታዋቂ የማሲንቆ ተጫዋች ነው። ወጣት ትእዛዙ ወይም ፓሪስ ለደህንነቱ መጠበቂያ ብሎ የገዛው የጦር መሳሪያ በጥንቃቄ ጉድለት በራሱ ላይ ጉዳት እንዳደረሰ ይናገራል።
ፍቃዱን አስፈቅጄ ለመሞከር ነው መሳሪያውና ለሊት 9 ሰዓት አካባቢ ነው ይሆናል ከመሸቱ። ልጅ የማይቶት ስለማውቅ የሰባት ዓመት ልጅ ነበረ። እሱን አጋጣሚ አቀባብዬ ወደ በር ለወጣ ስል ነው ዳጭሮ ሲይዘኝ እሱን አዳንኩ ብዬ አደጋው የተፈጠረው ማለት ነው። ሆዴ ላይ መታኝ፣ ግን መሳሪያው ወጥቶ ያው ትንሽ አንጀቴ አካባቢ ተነክቶ ነበር። እሱን ሰርተውልኝ እንደ እግዚአብሔር ፍቃድ ተረፍ ያለው ማለት ነው።
ፓሪስ እንደሚናገረው የመሳሪያ ፈቃድ ሲሰጥ ስላጠቃቀሙም ሆነ ማድረግ ስላለብን ጥንቃቄ በጥቅሉ መብትና ግዴታዬን ያሳወቀኝ የመንግስት አካል የለም ይላል።
በጓደኞቼ ምክንያት ያወቅኩት እንጂ አሁን እንዴት እንደሚጠበቅ፣ እንዴት እንደሚተኮስ፣ እንዴት እንደሚደረግ አላቅም የነበረ እና መሳሪያው የኔው መሳሪያ ለምሳሌ ያልኩሽ 9 ጎርሳ ንንበል 9 ጎርሳ አንድ ስተኩሽ አውቶማቲክ ነው የሚወስደው። ስለዚህ ያን መሳሪያ አጠቃቀሙን ካላወቅሽው ብዙ ሰው ያልቃል፣ አንቺንም ጨምሮ ነው የሚጎዳሽ። እና ያንን ነው እኔ አሁን ማንም ግንዛቤ የሰጠኝ የለም። ከጓደኞቼና ከገዛው ሰውዬ ነው ትንሽ ግንዛቤ የሰጠኝ። በህዝብ በተሰበሰበ ተኩስ መስጠት ደስታ በሀዘን አደጋ ቢፈጥር ተጠያቂ እንደሚሆን የሚያውቅ ያለ ሰው አይመስለኝም ብዙ። ስለዚህ ችግህም ክፍተት አለ በመንግስት አኳያ። ፍቃድ ሲሰጡ አብሮ እንደ ማኗል ደንብና ግዴታና መብት ቢሰጡ ያ ሰው ተጠንቆ ሊይዝ ይችላል። ስለዚህ አሁን እኛ እየተቸገርን ያለው አሁን ዘፋኝ ነው ብዬሻለሁ። አሁን እንኳን ይህ ፍቃድ ከተሰጠበት ጊዜ ጀምሮ የነበረውን ጦርነትና ግርግር እናውቀዋለን። ስራዎች ሁሉ በዛ ምክንያት ይቋረጡ ነበር።
ሌላው የባህር ዳር ከተማ ነዋሪና የህግ ባለሙያ የሆነው አቶ ጌታቸው ወንድም በመሳሪያ አጠቃቀም ዙሪያ አሁን ያለው ሁኔታ አስፈሪ ነው ይላሉ።
ራሱን የመታ ሰው ትሰማያለሽ፣ ሚስቱን የገደለ ሰው ትሰማያለሽ። ለቅሶ ላይ ሰርግ ላይ ያላቸው መልክ ቀይረዋል። በርችት በዘፈን የነበሩ ነገሮች አሁን ወደ መሳሪያ ተኩስ ሂደዋል። ለቅሶዎች በሙሉ ማንም ይሙት ማንም እንደ ጀብድን ተኩስ ነው በሙሉ የምሰሚው እና ደስ አይልም ሁኔታው።
ልክ እንደ ፓሪስ ሁሉ አቶ ጌታቸው መንግስት የመሳሪያ ፈቃድ ሲሰጥ ግንዛቤ ማስጨበጥ ስራ መስራት ነበረበት። ይህ ባለመሆኑ ዛሬ ወንጀለኛው ሁሉ ባለመብት እንደሆነ እየተሰማው ነው ይላሉ። ማታ ማታ የከተማችን ሰላምና ጸጥታ አስፈሪ ደረጃ ላይ ደርሷል። የተኩስ ድምፅ ሳንሰማ አይነጋም ይላሉ።
ሞባይል ነጥቆ እየሮጠ ፖሊስ አይቶት ሲከተለው እኮ መሳሪያ ወጥቶ ተመለሱ ብሎ የተኮሰ ሁሉ አለ። እየሰማ ነው። ቀበሌ 11 ሙሽራው ሲተኩስ ሚስቱ የሞተችበት እንትን ሰምተናል። ጎንደር ላይ በእኛ አካባቢ ባህል ለቀስተኛውና ሊያስተዛዝን የመጣው ሲገናኝ የሚተኮሳል ተኩስ አለ። አንዳንዱ እየተኮሰ እጁ ዘቂልና ከፊቱ የነበረውን አንገቱን ከኋላ በኩል ይመታዋል። ያ ወዲያውን ይሞታል። ከዛ በኋላ ተመቶ የወደቀው ልጅ ወንድም እዛው ጋር ነበረ፣ ሌላ መሳሪያ ይዟል። ስለዚህ ይሄ ደንግጦ መጀመሪያ የመታው ሰው ደንግጦ ሲሮጥ፣ የዚህ የወደቀው ሰው ወንድም ደግሞ ወዲያውን ያንን ተኩሶ ይመተዋል። አንድ ሰው ለመቅበር ለማስተዛዘን ተሄዱ፣ እዛ ጋር ሶስት ሬሳ ሆኗል። ወዲያውን ተለያዩ እና በቃ ጉድብ ይዘው ተኩስ ተጀመረ። ሰው ተበተነ። ያንን ሬሳ በአግባቡ እንኳን የሚቀብር የሚያነሳ ሰው እንኳን ለሕክምና የሚያደርስ እንኳን የለም። ይሄ ነው ማህበራዊ ቀውስ ማለት ለእኔ። ስለዚህ የዚህ የመሳሪያ ፈቃድ በጣም አደገኛ ነው። ለደስታም ለለቅሶም ተብሎ የሚጀመር ነገር እስከ ወዲያኛው ቤተሰብን የሚበትን ማህበረሰብን የሚያጋጭ ነገር ነው የሚፈጠረው። መንግስት ከፈቀደ ላይቀር አጠቃቀሙንም በደንብ በአግባቡ ለህብረተሰቡ ግንዛቤም ፈጥሮ እንደገና ደግሞ ለመፈጸማቸውም ክትትል መደረግ አለ።
የክልሉ ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ ገደቤ ኃይሉ እንደሚሉት ህዝብ በሚሰበሰብበት ቦታ ላይ የጦር መሳሪያ ይዞ መገኘት በህግ ያስቀጣል። ተኩሶ የገደለም ሆነ ያቆሰለ ግለሰብ መሳሪያ እንዲያወርድ እያደረግን ነው። በህጉ መሰረት ደግሞ በወንጀል ህጉ ተጠያቂ ነው። ግን የግንዛቤ ማስጨበጥ ስራ ውጤት አላመጣም ይላሉ።
የመሳሪያ አያያዝና አጠቃቀም መመሪያ አለው፣ ደንብ አለው። አላግባብ የሚተኩሱ ሰዎች በህገ ደንቡ መሰረት ያወርዳሉ። ተኩስ የሚከለክልባቸው ተኩስ የሚያስፈልግበት የሚለው ማለት ነው። ስለዚህ ከዚህ አንጻር ሲታይ የሰጠነው የግንዛቤ ስራ ውጤታማ ነው ለመውሰድ አይቻልም። ይህንን የግንዛቤ ፈጠራ ከመስራት ባሻገር ህጉንም ተግባራዊ ማድረግ ስራዎች እየተሰሩ ያሉት ተባርቆም ይሁን ከጥንቃቄ ጉድለት የመነጨም ይሁን ሰው ላይ የአካል ጉዳትም ይሁን የሞት ካደረሰ በወንጀል ህጉ መሰረት ተጠያቂ የሚሆንበት ሁኔታ አለ።
አቶ ገደቤ አያይዘው የጦር መሳሪያ ማን መያዝ አለበት ለሚለው የህብረተሰቡ ጥያቄ በጠቅላይ አቃቢ ህግ የወጣ ረቂቅ ስላለ በረቂቁ ላይ ህብረተሰቡ ጋር ተወያይቶ ውሳኔ ላይ እስኪደረስ ድረስ ወላጆች ለወጣት ልጆቻቸው መሳሪያ ከመስጠት እንዲቆጠቡም ጠቁመዋል።
በተለይ ወጣቶቹ መሳሪያ ይዘው ከቦታ ቦታም እንዳይንቀሳቀሱ፣ ወላጆቻቸውን እንዳይሰጧቸው የማድረግ ስራ በውይይት እየተካሄደ ነው ያለው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የሰላም ጥሪውን ተቀብለው ወደ ጦላይ ማሰልጠኛ ካምፕ የገቡ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ከአባ ገዳዎችና ከቴክኒክ ኮሚቴው ጋር ባለፈው ሳምንት መጨረሻ ተወያይተዋል። የቴክኒክ ኮሚቴው አባላትም በተነሱ ጥያቄዎች ላይ መልስ ሰጥተው ከኮሚቴው አቅም በላይ ነው ያሏቸውን ጉዳዮች ለሚመለከተው ባለሥልጣን እንደሚያቀርቡ ቃል ገብተዋል። ፀሐይ ዳምጠው ተጨማሪ አላት።
የአባ ገዳዎችና የቴክኒክ ኮሚቴ የሰላም ጥሪውን ተቀብሎ ጦላይ ማሰልጠኛ ካምፕ የገቡት የኦነግ ታጣቂዎች ሰላምን ለማስፈን የተገቡላቸው ቃሎች ሁሉ እንዳልተፈጸሙ ይናገራሉ። ሴንቲ በመባል የትግል ስም የሚታወቀው የታዋጊዎቹ አባል የቴክኒክ ኮሚቴው ባለፈው ሳምንት መጨረሻ ወደ ማሰልጠኛ ካምፑ ሄደው በተለያዩ ጉዳዮች ላይ መወያየታቸውን ገልጿል።
ለሶስት ሳምንት ገደማ አካባቢ ቆይቼ ነበር። ስለዚህ ጉዳይ ላይ ትምህርትንም አልጀመርንም። በተጨማሪም ደግሞ በቀደም አባ ገዳዎችና የቴክኒክ ኮሚቴዎች ስመጡ እዚህ ስላልገቡ በዚህ ጉዳይ ላይ ትንሽ ቅሬታ አለ።
በውይይቱ ላይ ከተነሱት ጥያቄዎች መካከል ዋናው ስልጠናው ከተጠናቀቀ በኋላ የኦነግ ታጣቂዎች ዕጣ ፈንታ ምንድን ነው፣ በኦነግ ስም አሁንም በኦሮሚያ ክልል ሰዎች እየታሰሩ ነው የሚሉና ሌሎች ጥያቄዎች መነሳታቸውን የኦነግ ታጣቂ አባል ተናግሯል።
በሰላማዊ መንገድ በገባን ቁጥር የኦነግ መስሪያ ቤት ተከፍቶ ስራ ማስራት አለበት፣ ይሄ ለምን ይዘጋል? ሌላ ደግሞ በዚህ ጊዜ እኛ ሰላማዊ መንገድን ይዘን ወደ ካምፕ ስንመጣ ህዝባችን በእኛ ስም ለምን ይታሰራሉ? በእስር ቤት ያሉት ደግሞ ለምንድን ነው የማይፈቱ? ጥያቄን አንስተናል። በተጨማሪም ደግሞ ሰላማዊ መንገድ ይዘው በመጣው የኦነግ ሰራዊት የወደፊት እድሉ ምን ይመስላል? መንግስት በዚህ ጉዳይ ላይ አንድ መልስ ማስጠት አለበት። መጥቶ ለምን መልስ አይሰጠንም ከመንግስት አካል የሚለው ጥያቄን ጠይቄናል።
የተነሱት ጥያቄዎች አብዛኛዎቹ መንግስትን ይመለከታሉ ያሉት የቴክኒክ ኮሚቴ የኦሮሞ ዲሞክራሲያዊ ፓርቲ ተወካይ አቶ ሞገስ እደኤ መድረክ ላይ የተመለሱ ጥያቄዎች ቢኖሩም የበላይ አካል መልስ የሚያስፈልገውን ይዘን ተመልሰናል ይላሉ።
ሰልጣኞቹን አነጋግረናል። ያቀረቡት ጥያቄ አባገዳዎቹ ባለፈው ጊዜ ባይጠይቁም ተመልሷል ለምንድን ነው የሚል ጥያቄ አቅርቦ ነበር። በዛ ላይ እኛም የሰጠናቸው መረጃ አባገዳዎችም እንደዚሁ መረጃ ሰጥቷቸዋል። የተሟላ አልነበረም ጉዟቸው። ደብዳቤ ለማሰልጠኛው ይዞ መሄድ ነበረባቸው። ያኔ ተሟሉ ስለቀሩ እንደተመለሱ መግባባት ላይ ደርሰዋል። ስለ ስልጠና ቆይታም እንደዚሁ አንስተዋል። የስልጠና ቆይታው በሚሰጠው ስልጠና አይነትና በሚታየው ለውጥ ላይ ነው የሚመሰረተው እንጂ ከወዲሁ ይህን ያህል ጊዜ ይቆያሉ ተብሎ ጊዜ አልተቀመጠም። በመንግስት ፖሊሲዎችና ስትራቴጂዎች ላይ ነው ስልጠና የሚወስዱት። ያ ምን ያህል ጊዜ እንደሚወስድ ከሚቀርበው ትምህርትና እንደ ሰልጣኙ አቀባበል ይወሰናል የሚል ነው ተመለሰላቸው። ከዛ ውጪ ስለ ክልሉ ሁኔታ፣ ስለ ህግ በላይነት እንደዚሁ አንስተው መልበሻ ልብስ እና ሌሎች ጥያቄዎች፣ የወደፊት የስራ እድላችን ምን ይሆናል የሚል ነገር አንስተው ከስልጠና በኋላ መንግስት በክል እንደሚመልስ የልብስ ጥያቄያቸውን ደግሞ ምላሽ እንደሚያገኝ ነው መረጃ የሰጠናቸው።
ውጣ ውረድ ብበዛም የቴክኒክ ኮሚቴው መጀመሪያ ባስቀመጠው አቅጣጫ ስራውን እያከናወነ ነው ያሉት የኮሚቴው አባል አቶ በቀለ ገርባ የታጣቂዎች ጥያቄ በብዛት የፖለቲካ በመሆኑ ባለፈው ሳምንት መጀመሪያ ኮሚቴው ማሰልጠኛ ደርሶ ሳያገኛቸው መመለሱ ቅሬታ ፈጥሮባቸዋል ብሏል።
በስምምነታችን መሰረት የኦነግ ሰራዊት ካምፕ ከገባ በኋላ ያለበትን ሁኔታና ስለያያዙ በየጊዜው እየጎበኘን ለህዝቡም ሪፖርት እንድናደርግና ሊሻሻሉ የሚገባቸው ነገሮች ካሉ ሊሻሻሉ በየጊዜው መጎብኘት እንዳለብን ስምምነት ላይ ደርሰን ነበረ። በዚያው መሰረት ከዚህ ቀደም አንድ ጊዜ ሞክረን ሳይሳካልን ቀርቷል። ለሁለተኛ ጊዜ ያሉትን መስፈርቶች በሙሉ አሟልተን እንደገና ጥያቄ አቅርበን ተፈቅዶልን ሄደን በካምፕ ውስጥ ያሉ የኦነግ ሰራዊት አባላትን አንድ ላይ ሰብስበን በአዳራሽ አነጋግረናቸዋል። ያሏቸውን ጥያቄዎች አንስተዋል። ስለዚህ በመጀመሪያ አንስተው የነበረው ጥያቄ በስምምነቱ መሰረት ስነው አባገዳዎች የቴክኒክ ኮሚቴው ጎበኝን ያልተፈቀደው ለምንድን ነው በማለት የረሀብ አድማ አድርገው ነበረ እና አሁን እኛ ከመሄዳችን ጋር ተያይዞ የነበረው ውጥረት ረግቦ የማሰልጠን ስራው ከዛ ከተመለስን በኋላ ገና ሊጀምሩ መሆናቸው ነው የተነገረን።
ኦነግ ታጣቂዎቹን በአድራ መልክ ለኦሮሞ ህዝብና አባ ገዳዎች ከሰጠበት ቀን ጀምሮ ያለባቸውን ችግርም ሆነ ጥያቄ በአባ ገዳዎች በኩል እንጂ ቀጥታ እጃችን ማስገባት አንችልም ብሏል። የኦነግ አመራርና በኮሚቴው የኦነግ ተወካይ የሆኑት አቶ ከነሳ አያና የኦነግ ታጣቂዎች ከኮሚቴው ጋር ከተወያዩ በኋላ ሰኞ ዕለት ስልጠና መጀመራቸውን የታጣቂዎቹ አባል ሴንቲ ለአሜሪካ ድምጽ ራዲዮ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጦን እናመሰግናለን። ወደሚቀጥለው ዘገባ ስናልፍ የመላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ በአባሎቹና በሌሎችም ዜጎች ላይ ህገወጥ እስራትና እንግልት እየተፈጸመ ነው ሲል አቤቱታ አሰምቷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለ አመልክቷል። መለስካቸው አመሃ ነው ዝርዝሩን የያዘው።
ፓርቲው በቅርቡ ይፋ ባደረገው መግለጫው በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በጎፋ ዞን በዛላ ወረዳ በሚገኙ የመኢአድ አባላት ላይ የዞንና የወረዳ አመራሮች በሚያደርሱባቸው የሰብአዊ መብት ረገጣ፣ ግድያ፣ ድብደባና እስራት ምክንያት በከፍተኛ ችግር ውስጥ ይገኛሉ ብለዋል። መኢአድ በዚህ መግለጫው በተለይ በጎፋ ዞን በዛላ ወረዳ በአባሎቹ ላይ ተፈጽመዋል ባለው ህገወጥ እርምጃዎች ቢያተኩርም በወላይታና በቴፒ ከተማም ተመሳሳይ ችግሮች እንዳሉ ይናገራል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በተለይ ለቪኦኤ በሰጡት ቃለ ምልልስ ተጨማሪ ማብራሪያዎችን አካፍለዋል።
አሁን በእስር ላይ የሚገኙት ሰባዎቹ የእኛ አባላት ናቸው
እና ይሄ እስር የተፈጸመባቸው በእናንተ አስተያየት አባሎቻችሁ ስለሆኑ ነው ወይንስ በሌላ ምክንያት ነው?
እንደ ማንኛውም ዜጋ ፍትህ ያጡ ናቸው። በፖለቲካ ጉዳይ ሳይሆን የታሰሩት በአካባቢው ፍትህ ያለመኖሩን የሚያሳይና እንደ ማንኛውም ህዝብ ሌሎችም ህዝቦች ላይ የሚደርሰው ችግር ነው እየደረሰባቸው ያለው እና ፖለቲካን ትኩረት አድርገው ያደረሱት ነው ማለት ብለን መደምደም አንችልም።
ግን እዚህ ከደረሰኝ አንዳንድ መረጃ እንደተመለከትኩ ከሆነ እነዚህ ሰዎች በአንዳንድ ባለስልጣናት ከባለስልጣናት እንደሚባለው ከሆነ በነፍስ ግድያም ጭምር የሚፈለጉ ሰዎች እንደሆኑ ነው የሚነገረው።
በዚህ ጉዳይ ይሄም ተጣርቶ የተመሰረተባቸው ክስ የለም፣ የቀረበባቸው ማስረጃ የለም። ተለይተው በአጠቃላይ በጅምላ ከታፈሱ በኋላ ሌሎቹን ወዴት እንደደረሱ እያጣራን ያለ ነው። ገና በተጨባጭ ያገኘናቸው ግን 70 ሰዎች በአንድ ማረሚያ ቤት ያሉ፣ በአንድ ወረዳ ላይ ሳውላ ማረሚያ ቤት የሚገኙ ናቸው። እነዚህ ወረዳው ዛላ የሚባል ነው የተያዙበት። ከዚያ ተይዘው ሳውላ ማረሚያ ቤት በአንድ ወረዳ ዳኛ የፍርድ ቤት ዳኛ ትእዛዝ ተቀምጠዋል። ጊዜ ቀጠሮም የለም፣ ክስም የለም። ነብስ ግድያ ይሁን በምን ይሁን ምንም አይነት የተመሰረተ ክስ የለም። ደረቅ ወንጀል የሰራ ካለና ወንጀለኛ ነው ተብሎ ማስረጃ ከቀረበበት ማንኛውም አካል ቢሆን ከህግ በላይ አይደለም፣ ለህግ መቅረብ እንዳለበት እናምናለን። አቀራረባቸው ግን የፍትህ ስርዓትን የተከተለ አይደለም። በጅምላ ወስዶ ከስድስት ወር በላይ ያለምንም ክስና ያለምንም ፍትህ አንድን ዜጋ ማንገላታት ኢሰብአዊ ነው የሚል ነው ያለን አቋምኛ።
በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት መኢአድ በግፍ ታስረውብኛል ከሚላቸው 70 አባሎቹ መካከል የመረመረው የ57ቱን አመልካቾች ወይንም አብዮት ባዮች እንደሆነ በጥር ወር መጨረሻ ሳምንት ላይ ለተወሰኑ የክልሉ መንግሥት መሥሪያ ቤቶችና ለአቤቱታ አቅራቢዎች ይፋ ባደረገው ውሳኔ አሳውቋል። ቅርንጫፍ ጽህፈት ቤቱ የአቤት ባዮቹን የነ አብጸ አመራን ማመልከቻ መሠረት በማድረግ የጎፋ ዞን ዛላ ወረዳ ፖሊስ ጽህፈት ቤትን፣ የጎፋ ዞን ዛላ ወረዳ ፍርድ ቤትንና የጎፋ ዞን ሳውላ ከተማ ማረሚያ ተቋምን ማስረጃዎች መመርመሩን በዝርዝር ያስረዳል። በዚሁም መሠረት ውሳኔ ሰጥቷል፣ ምክረ ሐሳብም ለግሷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ውሳኔ መሠረትም የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በጎፋ ዞን ፍትሕ መምሪያ አልተከበረም። ይህ ብቻ ሳይሆን የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በወረዳው ፍርድ ቤትና በሳውላ ማረሚያ ቤት እንደተጣሰ በውሳኔው አመልክቷል። ቅርንጫፍ ጽህፈት ቤቱ ከውሳኔው በማስከተል ምክረ ሐሳቦችን ሰንዝሯል። ከእነዚህም መካከል የጎፋ ዞን ከፍተኛ ፍርድ ቤት የተጠርጣሪዎችን የተፋጠነ ፍትሕ የማግኘት መብት የሚያጣብብ ውሳኔ በመስጠት ተጠርጣሪዎቹ ከሦስት ወር በላይ ክስ ሳይመሠረትባቸው በእስር እንዲቆዩ ባደረገው በዛላ ወረዳ ፍርድ ቤት ላይ አስፈላጊውን ማጣራት በማድረግ የእርምት እርምጃ እንዲወስድ እናሳስባለን ይላል ከዚያ ከፍ ብሎም የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ተክላይ አቃቤ ህግ የአቤት ቢያዎቹ የተፋጠነ ፍትህ የማግኘት መብት እንዳይከበር በተለይም የፖሊስ የምርመራ መዝገብ ከተጠናቀቀ በኋላ በተጠርጣሪዎቹ ላይ በህጉ በተጠቀሰው የጊዜ ገደብ መሰረት ክስ ሳይከፍት በቀረው እና በዚህ ምክንያት የተጠርጣሪዎችን የተፋጠነ ፍትህ የማግኘት መብት እንዲጣስ ምክንያት በሆነው የጎፋ ዞን ፍትህ መምሪያ ላይ ተገቢውን ማጣራት በማድረግ አስፈላጊውን የእርምት እርምጃ እንዲወስድ እናሳስባለን ብሏል የቅርንጫፍ ጽህፈት ቤቱ። ከዚህ ምክረ ሐሳብ በኋላም መብታቸው የተገፈፈው ዜጎች ዛሬም ምንም አይነት ክስ ሳይመሰረትባቸው በእስር ቤት እንደሚገኙ የማያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የተከበራችሁ አድማጮች፣ ሰሞኑን ከትናንት ጀምሮ የሳተላይት ችግር እንዳለ አረጋግጠናል። ለተፈጠረው ችግር ይቅርታ እንጠይቃለን። ክቡራትና ክቡራን፣ ባለሙያዎችና የስራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየተጣደፉ ናቸው። ለማንኛውም ግን በአየር በአጭር ሞገድ በ22 በ25ና በ31 ሜትር ባንድ ላይ ያለን ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፈው ጋቢና ፕሮግራም ደግሞ በአጭር ሞገድ 19 ሜትር ባንድ ላይ እንደዚሁ ይገኛል። ስርጭቶቻችን በፌስቡክ ላይቭም በቀጥታ ይሰራጫሉ። አዲስ አበባ ላይ ከምሽቱ 3 ሰዓት እስከ 4 ሰዓት ነው በፌስቡክ ላይቭ የምንገኘው። ዋሽንግተን ላይ ደግሞ ላላችሁ አድማጮቻችንና በአካባቢው ከቀኑ 7 ሰዓት ወይም 1 ፒኤም በዓለም አቀፍ የሰዓት አቆጣጠር፣ በዓለም ዙሪያ ላላችሁ ሁሉ ለንደን ላይ 18 ሰዓት 18:00 ሲሆን ፌስቡክ ገጽ ላይ ላይቭ ወጥታችሁ ዝግጅቶቻችንን ስርጭቶቻችንን ማግኘት ትችላላችሁ። የናይል ሳት ስርጭታችን በተቻለ ፍጥነት ይስተካከላል፣ እንደተስተካከለ እናሳውቃለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኛነቱ ለተረጋገጠ መረጃ የአሜሪካን ድምፅ ያዳምጡ። ከታላቅ አክብሮት ጋር የአሜሪካ ድምፅ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታየነን። አሁን ለሁለተኛው አጋማሽ የተሰናዱት መደበኛ ዝግጅቶች ላይ ደርሰናል። የሚቀድመው ኢትዮጵያውያን በአሜሪካ ነው። አዘጋጅና አቅራቢ አዲሱ አበበ።
በደል ያደረሰ እስር ቤት ውስጥ፣ ቀበሌ ውስጥ፣ ማዕከላዊ ውስጥ የሌሎችን ሰብአዊ መብት የረገጠ ግለሰብ ማለት 25 ዓመት ሚስት ወደ ፍትህ መቅረቡ አይቀርም።
የህግ ባለሙያው ፍጹም አቻምየለህ ናቸው። የነገሩ ጭብጥ መርጊያ ንጉሴ ሀብተየስ የተባሉ ኢትዮጵያዊ ተወላጅ የአሜሪካ ዜግነት ለማግኘት ለዩናይትድ ስቴትስ የኢሚግሬሽን መስሪያ ቤት የሐሰት ቃል በመስጠታቸው ተከሰው በቀረበባቸው ክስ ጥፋተኛነታቸውን አምነዋል ነው። እናም በቅርቡ የጥፋተኛነት ውሳኔ እንደሚሰጣቸው፣ ጥፋተኛ ከተባሉም በፌዴራል እስር ቤት 10 ዓመት ይታሰራሉ ተብሏል። ፍርዱ የአሜሪካ ዜግነታቸውንም ሊገፍ ወደ ትውልድ አገራቸው ኢትዮጵያ ሊያስባረራቸው እንደሚችልም ነው ከአቃቤ ሕግ ጽሕፈት ቤት የወጣው መግለጫ ያመለከተው። እስቲ አጥር ያለ የሕግ ማብራሪያ ከባለሙያው ከአቶ ፍጹም እናክል። በቅድሚያ አመሰግናለሁ አቶ ፍጹም። ጉዳዩን በመጀመሪያ ያደረሱንም እርስዎ ነበሩና እስቲ የነገሩን አነሳስ ዘርዘር አድርገው ይንገሩን።
ጥፋተኝነትን ያመነው አቶ መርጊያ የሚያውቁት ሰዎች በደል አድርሶብናል ብለው ጠቆሙ። በዚህ በአሜሪካን የፍትህ ሚኒስቴር ውስጥ የተቋቋመ አንድ ጽሕፈት ቤት አለ። ሰብአዊ መብት ገፈፋ ውስጥ የተሳተፉ ሰዎችን እየፈለገ እያደነ ወደ ፍርድ የሚያቀርብ ሰለባ የሆኑትን ሰዎች ፍትህ እንዲያገኙ ማድረግ በሚል ዓላማ የተቋቋመ ድርጅት አለ እና ይሄ ቢሮ ከኔ ጋር ለብዙ ዓመታት ኮንታክት ነበረው እና ይሄ ቢሮ ነው እንግዲህ በጠቋሚዎች ተባባሪነት ወደ ፍትህ ያመጣው።
ግን እንዴት ተገኘ? በዚህ ጉዳይ ሰለባ የሆኑ ሰዎችም ኢትዮጵያኖችም አግኝቻለሁ፣ ከእርሶ በኋላ አቀርባቸዋለሁ። ግን አቶ መርጋ እንዴት ተገኘ?
ራሳቸው ላይ በደል ያደረሰባቸው ሰዎች እንደ አጋጣሚ አዩ፣ የት እንደሚኖርም አወቁ። ያገኙትን ሶርስ ወደ ፍትህ አካላቱ እንዲደርስ ተደረገ። ወደ 5-6 ግለሰቦች የተሳተፉበት የምርመራ ውጤት ነው ይሄንን ግለሰብ ለፍርድ እንዲቀርብ ያደረገ።
ለመሆኑ ማን ነው የአቶ መርጊያ ከሳሽ?
ከሳሹ አቃቤ ሕግ ነው። እነዚህ በደል የደረሰባቸው ሰዎች የአቃቤ ሕግ ምስክሮች ናቸው። ግለሰቡ በሚፈረድበት ቀን ሄደው የቪክቲም ኢምፓክት ስቴትመንት የሚባል አለ። እኔ ጋንዲ እንዲህ አድርሶብኛል እና 10 ዓመት ይፈረድበት 9 ዓመት ይፈረድበት ብሎ መመስከር ይችላል። ይሄ እንግዲህ የወንጀለኛ መቅጫ ስነ ስርዓት ሕግ ውስጥ ያላቸው መብት ነው። ከዛም አልፈው እንግዲህ ለደረሰባቸው ካሳ ጉዳት ካሳ መጠየቅ ይችላሉ ወይ ነው። እንግዲህ እሱ ትንሽ ኮምፕሊኬትድ የሆነ ነው። ምክንያቱም ይሄ በደል የደረሰ ኢትዮጵያ ነው። የኢትዮጵያ ሕግ ምን ይላል በዚህ ጉዳይ ላይ? በስንት ዓመት ውስጥ ነው ካሳ መጠየቅ የሚቻለው? የአሜሪካን ሕግ ምን ይላል? ይሄ ትንሽ የራሱ የሁለት ኢንተርናሽናል ሎ ማለት የሁለት ሀገሮችን ሕግ በደንብ ማየት የሚያስፈልገው ጉዳይ ነው እንጂ የካሳ መብታቸው ሊኖር ይችላል። ግን ፍርድ ቤት የመክሰስ ጊዜው አለፈ ወይ ጊዜ ገደቡ አላለፈም ወይ ያ ትንሽ ጥናት የሚያስፈልገው ነው።
ወደ ሰለባዎቹ እንለፍ። ሁለት ናቸው። ወይዘሮ ጤና አዳም ይልማ ከዚሁ ከቨርጂኒያ እና አቶ ዮሐንስ ታከለ ይባላሉ ከሜሪላንድ። አመሰግናለሁ። አቶ መርጊያ ንጉሴ ሀብተየስን እናንተ እንዴት የትና መቼ ነው የምታውቋቸው? ወይዘሮ ጤና አዳም ከእርሶ ልጀምር።
እሺ። ከፍተኛ 3 እስር ቤት በገባሁ ጊዜ
ኢትዮጵያ
ኢትዮጵያ ከገራፊዎቹ እና ከደብዳቤዎቹ መሀል አንደኛው እንደነበረ እሱ አስታውሳለሁ።
እንደው ለምን ታሰሩ አለም? እንግዲህ በፖለቲካ ምክንያት ይመስለኛል።
ለነገሩ በፖለቲካ ግን ያው በኢህአፓ ኬዝ ነው። ከትምህርት ቤት ነው የተያዝኩት። ግን ዋናው በቤተሰቡ በአባቴ ምክንያት ነው። እኔም በጣም ያጠቁኝ የነበረው
የተነሳንበት ጉዳይ እንዳንወጣ ብዬ ነው እንጂ አውቃለሁ፣ የአባትሆንም ጉዳይ አውቃለሁ። ጀነራል ይልማ ሽበሺ ይፈለጉ ስለነበር በሳቸው የተነሳ የሳቸው ልጅ
ሞቷል። አባቴ ተገሏል። እናቴ እስር ቤት ናት ያለችው። ሁለት ወንድሞች ናቸው የነበሩት።
ታዲያ ኢትዮጵያ የሚያውቋቸውን ሰው እዚህ አስታወሷቸው?
ምን ጊዜም የምንረሳቸው ሰዎች አይደሉም። ስፔሻለ እሱን በፍጹም ሆንም ልረሳው አልችልም። ባሳዩን ፒክቸር ላይ ነው የቀረውን የማስታወሳቸውን ነገሮች ነገር።
አቶ ዮሐንስ
ቅድም እህቴ ባለችው መሰረት ከፍተኛ 3 ከተክለ ሃይማኖት እስከ ሰንጋተር ያለውን ቀበሌ ወይም ከፍተኛ የሚያጠቃልለው ከፍተኛ 3 ነው። የዚህ አካባቢ ልጅ ነኝ። ከላይ ስሙ የተጠቀሰው ግለሰብ አቶ መርጊያ እሷም እንዳለችው ገራፊና ገዳይ ብቻ ሳይሆን ገራፊና ገዳዮችን አሰማሪዎች ከነበሩ የሚያሰማሩ 4 ግለሰቦች አሁን በህይወት የሌሉ አቶ ጌታቸው በላቸው፣ አሸናፊ ግዛው፣ ስላልቃ ፍቃዱ፣ በአራተኛ ደረጃ አቶ መርጊያ በጣም የታወቀ በየደቂቃ ወንድሞቻችንን ጓደኞቻችንን ሌሊት እየወሰደ ከዛ ወዲህ ተመልሶ ማናየበት ናት ያለ። እንዲሁም ደግሞ እሷም እንዳለችው ከትምህርት ቤት ከመነን ከኪቢአድ ከባንክ ከአንበሳ ሰራተኞችን በጅምላ እየመጡ እጃቸው እስከሚዝል ድረስ ሰው ሲተለትሉ እኛንም ጭምር ያደረጉ መሆናቸውን በሚገባ 100% እንደ ትናንት ነው ማስታወሰው። እንግዲህ ይህንን በድፍረት መናገር የምፈልገው ለዛሬ ትምህርት ይሆን ዘንድ ነው እንጂ ምን የሚመጣ ነገር የለም። ነገር ግን ቃል ሳይቀበሉ በፊት ነበር ወደ ታርች ወደ ቶርች ወደ ስቃይ ግብረ ሰይል የሚያካሄዱት። ለ4-5 ተሸክመው እግርና እጅን አስረው በውስጥ ብዱላ አስገብተው ውሃ ልክ ላይ ያስቀምጡና አፍ ውስጥ የሆነ የበሰበሰ በደም የተጨማለቀ ጨርቅ ይከቱና ከዛ በኋላ አንተም ከአንድ በኋላ ሰውነትን ትስታለህ እና እስከሚደክሙ ድረስ ከገደበደቡ በኋላ አሁንስ ይላሉ። ምን ትፈልጋላችሁ ስል ከዛ ወዲያ የጠየቁትን ትናገራለህ። ታንክ አለኝ የሚያስብላል ዱላው ማለት ነው። እና ከፍተኛ ስቃይ ነው። እናቶች ተገርፈዋል፣ ወጣቶች ተገርፈዋል። በእሳት ተለብልበው የተቃጠለ ሰው በአይኔ አይቻለሁ። ለ4 ሽንት ቤት የምንወስዳቸው ልጆች ነበሩ። የእኛ እኔ እንኳን ያን ያህል ለማለት ያስደፍራል። ሴቶቹን አሁን እህቴን ጭምር የተደረገውን ነገር እንደ ትናንትና በአይኔ አየዋለሁ።
ወይዘሮ ጤና ዳምስቴ እንደው አንዳንዱን ደረሰብኝ የሚሉትን በቀደም ላይ ኢንተርቪው ለዚህ ቃለ ምልልስ ስንደዋወል ያስታውሳለሁ ወይ ስል አስታውሳለሁ። እንደው ስካሩ ጠባሳው ዛሬም አለ ይሉኛል እና
በጣም አስታውሰዋለሁ እና በጣም የማርከው አሁንም ቢሆን ጠዋት ማሳበህን የማስበው እና የማየው ነገር ነው። ከውስጥ የሚወጣ ነገር አይደለም። በተለይ እኔን ያደረጉኝን ነገር እንደዚህ ነው ብዬ ልለው አልችልም። አንደኛ በጣም ልጅም ነበርኩኝ። እኔ እንደ በግ ነው አንጠልጥለው ከላይ እግርና እጅ መሀል እንጨት ሰክተው እናንተን አድርገው ኳሳፌ ውስጥ ከተው የአስሩ የእጄም የእግሬም ጠፈር እስከሚወልቀት ድረስ ነው የቀጠቀጡኝ የነበረው እና የመጨረሻ ምንም መልስ አለማግኘት እናንተን ሲያጡት ከላይ አውጥተው ወደ መሬት ወረወሩኝ። ይሄ የመጀመሪያ ጊዜ ያደረጉኝ ነው። ጡቴ ላይ፣ ጀርባዬ ላይ፣ እግሬ ላይ ጠፈር የሚባል ነገር ምንም ነገር አልነበረኝም እና አንዴ አይደለም በሁለተኛ ጊዜ ሊገሉኝ አውጥተው ሌሊት ሁሉ አስቆመውኝ 2 እግሬ ያበጠውን በእግራቸው እየተጫኑ እያተነፈሱት እና ያው መሳሪያ አለ ቤት ውስጥ እንደዚህ ያለ ነው ሲሉኝ የነበረው። ግን የሌለ ነገርም አላቀውን ነገር ስለነበረ ለእኔ በጣም አስቸጋሪ ጊዜ ነበረ።
አቶ መርጊያን ፊት ለፊት አግኝተዋቸዋል እዚህ አሜሪካ?
እኔ አላገኘሁትም።
በፎቶግራፍ ነው ያዩት? አቶ ዮሐንስ
ይሄ ግዜ ይመጣል ብዬ ማላስብም ነበር ግን ታይምህ መጥቶ ደግሞ ለዚህ በቃል።
አቶ ዮሐንስ ምን ግዜ ነው ክትትል ጀመራችሁት እናንተ? እርሶስ በግለሰቡን በፊልፊት አግኝተውታል? ማንስ ነው ወደ ፍርድ ቤት? የእናንተ ሚና ምንድነው ለዚህ ሰው የፍርድ ቤት መቅረብ ወይም ወንጀለኛ ጥፋተኛ ሆኖ ለመገኘት?
መርምረው እዛ ከፍተኛ ሆነን ሰዎች አግኝተው ጠየቁን ማለት ነው።
እንዴት አገኛችሁ እናንተን? እንደው መገነሱ ነው እንት ያለኝ
ያው አንዱ ላንዱ እየነገረ ማለት ነው እና የኔም በእኛም በበጎ ፈቃድ እንደተከለበትና ወደ ጥያቄ ስንገባ ወደ ምስክርነት ማለት ትክክለኝነቱን ወደ ማረጋገጥ ደረስን። የኮሎኒያል የሚባል መስሪያ ቤት ይሰራ ነበር። ከዛ ተከታተሉት ከተለያየ አካባቢ ከቦስተንም ከዳላስም እዚሁ ደግሞ ከቨርጂኒያ ሰዎችን በሰለባ የሆኑትን ሰብስበው ጉዳዩን ለዚህ ያደረሱት ማለት ነው።
እንደውም እነሱ ነው ሆምላንድ ሴኩሪቲዎች ናቸው እኔን ኮንታክት ያደረጉኝ። ስሜንም አግኝተው ምን ብለው እንደዚህ ብለው እኔ አላቀም ነበር ግን ሲጠይቁኝ እና እኔ የሰጠሁት እዚህ ሀገር ስመጣ ዛሬ 35 ስመጣ የሰጠሁት የአሳይለም ኬዜ እና የተደረግኩት ነገር ያ የምለው ነገር በሙሉ እና አሁን የተናገርኩት ነገር ትክክለኛ ነገር ነበር የነበረው። ቢኮዝ አወጡት ሲያዩ ያ እኔ ጥፍሬ የተገነጣጠለው ምን የተደረገው ቶርቸር የሰውነቴ ጠባሳ የእግሬ ጠባሳ በሙሉ ፒክቸሩ እንዳለ ነው የወሰዱት። አሁንም አለ አቶ አዲስ አሁንም አለቀቅም አለ ጠባሳ አይለቅም።
አቶ ዮሐንስ
በተመሳሳይ ሁናቴ ነው እኛ ላይ በደረሰው ብቻ ሳይሆን የዛሬ 41 ዓመት ትምህርት ሊሆን ስላልቻለ በእኛ ሀገር ውስጥ እስከ ትናንት እስከ ዛሬ ድረስ ተመሳሳይ ወንጀል ተመሳሳይ አስቀያሚ ድርጊቶች በንጹሃን ላይ ይደረግ ስለነበረ ይሄ ነገር መቆም ትምህርት ሊሆን ይገባል የሚለውና ስለማምንበት ተከታትዬ በደንብ ተባብሬ ያው ለዚህ እንድደርስ ነው የማደርግ ያለው ማለት ነው።
ድንገት ከሀገር እንዳይጠፉ እንዳይሰወሩ ክትትል ታደርጉ ነበር ወይ? ለአቃቢ ህጉስ የእናንተ እገዛ ምን ድረስ ነው ለማለት ነው?
አይ በእነሱ እንኳን እሱን እኛን ምን እንዳንወጣ የሚያደርጉ ናቸው እና እንኳን እንከታተል ራሳቸው ናቸው።
በቁጥጥራቸው ስር ነው።
አሁን አቶ መርጊያን እናንተ በግል ፈረደዋለሁ የምትሉበት ሁኔታ አለ? ምናልባት በቃ የአቶ መርጊያ የዜግነት መብቱ ይገፈፋል እና እስር ቤት ታስሮ ይወጣል ቢባል በቃችሁ ወይ እናንተ? ወይዘሮ ጤናዳ
እኔ በእውነተኛ ለመናገር የልጆች አባት ሊሆን ይችላል አዶኖ ታሪኩ ምን እንደሆነ አላቅም። ቅጣቱን ማግኘቱን በጣም በጣም እደግፈዋለሁ። እንዲቀጣ ፈልጋለሁ። እኛ ላይ የደረሰው ነገር ፊል እንዲያደርገው ፈልጋለሁ።
እንዲሰማው
እንዲያገኝ ፈልጋለሁ።
አቶ ዮሐንስስ ደመኛዬ ነው ይላሉ?
እኔ በጣም እግዚአብሔር የተመሰገነ ይሁን እናንተም አመሰግናለሁ። ዛሬ ፀሐይ ላይ ቁጭ ብዬ ነው አየር እየማኩኝ ነው ይሄን ማወራው። ግን አጠገባችን ወንድሞቻችን እህቶቻችን ለአቅመ አዳም ሳይደርሱ አጠገባችን ስም እየተጠሩ ቤተሰቦቻቸው አረው ያለቋል። በሀዘን ያለቁ ቤተሰቦች አሉ። ይሄን ነገር ለፍርድ መቅረቡ አንደኛ እነሱን እንባ በማበሱ በጣም ደስ ይለኛል። ትክክለኛውን ተገቢ ፍርድ እንዲሰጠው ፈልጋለሁ። እዛ በተረፈ ደግሞ ማንኛውም ሰው የትም ቢሆን አሜሪካም ይሁን እንግሊዝም መቀሌም ይሁን አዲስ አበባ በንጹሃን ላይ ደም ያፈሰሰ ንጹሃንን የቀጠቀጠ ዘመናት ይፍች እንጂ ለፍርድ እንደሚቀርብ ዛሬ ዳህላይ ቤት የሚያፈርሱ የሚያሰቃዩ አንተ ወራሪ አንተ መጤ እያሉ ሰዎች የሚያዘነግጡ ሁሉ በታምርና በአጋጣሚ ስልጣን ላይ ወጥተው ህዝብን በቁልቁለት የሚነዱ ሲመለሱ ቁልቁለቱ አቀበት እንደሚሆንባቸው ማሳያ ስለሆነ ንጹሃንን የበደለ ሊፈረድባቸው ይገባል እላለሁ። በደንበኛ ትክክለኛ ፍርዱን ማግኘት አለበት።
ማጠቃለያ ሀሳብ ከህግ ባለሙያው አቶ ፍጹም እንስማ። ለመሆኑ ይህ ክስ የክሱ ውሳኔ ምን አንደምታ ምን ትምህርት ይኖረዋል? አቶ ፍጹም፣
ይሄ ነገር የሚያሳየው እንግዲህ ከዚህ በፊት ዛሬ 40 ዓመት የሚሆን ዛሬ 6 ዓመት 7 ዓመት ኢትዮጵያውያን ላይ በደል ያደረሰ እስር ቤት ውስጥ ቀበሌ ውስጥ ወይም ደግሞ ክልል እስር ቤት ውስጥ የሌሎችን ሰብአዊ መብት የረገጠ ግለሰብ 10 ዓመት 25 ዓመት ሚስ ወደፊት መቅረቡ አይቀርም እና የዚህ ግለሰብ ጥፋተኝነት እንደምታው ማስ
አዲሱን ለዘገባው አመሰግናለሁ። እንዲሁም በዝግጅቱ ውስጥ የተሳተፉትን እንግዶቹን ሁሉ። ክቡራትና ክቡራን አድማጮች የዚህን ፕሮግራም ሙሉ ቅንብር፣ ሌሎች ተጨማሪ መረጃዎችን የያዘውን ቅንብር ከፌስቡክ ገጻችንና ከዌብሳይታችን ማዳመጥ ትችላላችሁ። አስተያየቶቻችሁንም ሰንዝሩ፣ ተወያዩበት። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅታችን ሴቶችና ቤተሰብ ነው። ቆንጂት እንግዲህ ወደ አንቺው ልመጣ ነው። ምን ይዘሽውን ዛሬ?
ሰሎሞን፣ በኢትዮጵያና በአጠቃላይም በዓለም አቀፍ ደረጃ የሴቶች መብቶች እንዲረጋገጡ ለሰላምና ለሰብአዊ መብቶቻቸው መከበር የሚሟገተው በእንግሊዝኛው የአጽሮት ስሙ ክሩ ተብሎ የሚታወቀው ድርጅት የኢትዮጵያ ሴቶች መብት ማዕከል ዓመታዊ ጉባኤውን የፊታችን ቅዳሜ ዋሽንግተን ዲሲ ላይ ያካሂዳል። የማዕከሉን ሊቀመንበር ወይዘሮ ሮማን አባተን ስለ መሰናዶ አነጋግሬያቸዋለሁ። በሴቶች አቅም ግንባታ ዙሪያ ብዙ ውይይት ይካሄዳል ብለዋል። ወጣት ሴቶች፣ ሴቶች ብቻ ሳይሆኑ ወንዶችም ጭምር ኑ ተሳተፉ፣ ተወያዩ፣ አግዙን ይላሉ ወይዘሮ ሮማን።
በጣም አመሰግናለሁ እድሉ ስለተሰጠን። 8ኛውን አመት ጉባኤ ያዘጋጀ ነው። በአሁኑ ጊዜ በኢትዮጵያም ሆነ በጠቅላላ በዓለም ላይ ሴቶች ከፍ ባለ የፖለቲካ መድረክ ላይ የሚጫወቱት ሚናን በማየት እንዴት አድርገን ነው እኛ ሁሉ ኢትዮጵያን ሴቶች ይህንን ከፍ ያለ እንትን ለመገንባት እንዴት አድርገን ነው የምንረዳው በሚል ተነሳስተን ሴቶችን ኢምፓወሪንግ ቪዥነሪ ውመን ነው የጉባኤው አርዕስት። የባለ ራዕይ ሴቶችን አቅም እንዴት አድርገን ነው የምንገነባው የምንረዳቸው ራሳቸውን እንዲገነቡ በሚል ነው።
ለተናጋሪነት የመረጣቸዋቸው እነማን ናቸው?
የመረጥናቸው የመጀመሪያዋ ዶክተር ሬሚ ዱቬልት የፓን አፍሪካን ውመን አሶሲሽን ፕሬዚዳንት ናት። ዋናው ስራዋ ሴቶችን ማበረታታትና በመንግስትም ሆነ ግል ኩባንያ እንዴት አድርገው ራሳቸውን ወደፊት መግፋት እንደሚችሉ ሙያ ላይ የምትሰራ ናት። ሁለተኛዋ ዶክተር መና ደምሴ ትባላለች። ዩኤስ ኮንግረስ የጥቁር አሜሪካን አባላት ስብስብ ውስጥ የፖሊሲ ጥናት ቫይስ ፕሬዚዳንት፣ እንዲሁም ሲድ በመባል የሚታወቀው ማህበረ ግዩራን ዘረ ኢትዮጵያ ሊቀመንበር አንዷ ተናጋሪ። ሶስተኛዋ ተናጋሪያችን ቤተልሔም ግሮንበርግ ትባላለች። ዩኮድ የሚባል ፋውንዴሽን ጀምራ በኮምፒውተር ሳይንስ እና በማትስ የምታስተምር ፕሮፌሰር ናት። የምትሰራው በጠቅላላ ወጣቶችን ወደ ሳይንስ እና ቴክኖሎጂ በመገፋፋት ነው።
ከዚህ ሌላ ወይዘሮ ሮማን፣ ክሩ በየአመቱ ከዚህ ዓለም በሞት በተለዩት በማዕከሉ መስራች ፕሬዚደንት በዶክተር ማይገነት ሽፈራው ስም በተቋቋመ የመታሰቢያ ድርጅት ፋውንዴሽን የሚሰጠው የነጻ ትምህርት እድል አለ። በዚህ ዝግጅት ላይም ተካቷል ይህ መርሃ ግብር?
አዎ፣ ማይገነት ሽፈራው ፋውንዴሽን የሚባለው ለሁሉም ኢትዮጵያም እዚህም ላሉ በሴቶችና የሴቶችን ሕይወት መቀየር ለሚሰሩ ድጋፍ እንዲሰጥ የተቋቋመ ስኮላርሽፕ ነው እና በየአመቱ ብዙ ጥያቄ እናገኛለን። እኛም ደስ የሚለን ከኢትዮጵያ ስናገኝ ነው። በዘንድሮም አመት እንደዚሁ በጣም ደስ የሚለው በጣም ሊያኮራቸው የሚገባ ከጅማ ዩኒቨርሲቲ አፕሊኬሽን የሰጡን ነበሩና በዚህ አመት የተመረጡት እነሱ ናቸው። በዚህ አጋጣሚ እንደውም ይሄን ማሳወቅ ፈልጋለሁ። ምንም እንኳን በጉባኤው ላይ ተገኝተው ሽልማቱን ባይቀበሉም ይሄንን አስተዋውቀናቸዋል እና የሚገኘውን የስኮላርሽፕ ፈንድ ለነሱ በሰጡን አድራሻ እንልክላቸዋለን።
በየአመቱ ማዕከላችሁ አመራር ውስጥ ያላችሁት ሴቶች ወጣቶች እንዲሳተፉ፣ ወጣት ሴቶች ብቻ ሳይሆን ወንዶችም ጭምር እንዲያግዙ በየጊዜው ጥሪ ታደርጋላችሁ እና ያ ጥሪያችሁ ምን ያህል ምላሽ አግኝቷል? በዚሁ ልናጠቃልል እንችላለን?
አዎ፣ እንግዲህ እሱ ነው አንዱ የድርጅታችን ከባድ ሆኖ የምናገኘው ችግራችን። በየጊዜው እኛ እባካችሁን እየመጣችሁ አብራችሁን ስሩ እንላለን፣ ማስታወቂያ እናወጣለን፣ እንለምናለን። እንዲያውም ያው ባለፈው ጊዜ ዶክተር አብይ እዚህ በነበሩበት ጊዜ ወጣቶች ወደ ሀገራችሁ እንዲመለሱ እናንተን አልፈልግም ልጆቻችሁን ነው ባሉት መሰረት እኛም ልጆቻችንን እንግዲህ እንትን እያልን ነው። ለዚህ ቅዳሜ ለሚደረገው የራሳችንን ልጆች ጨምሮ በጣም እንገፋፋቸዋለን። ትንሽ አሉ የሚመጡ ግን በጣም ብዙ ወጣቶች እዚህ ድርጅት ውስጥ ገብተው እንዲሰሩ እንፈልጋለን። ምክንያቱም እኛ ድርጅቱን ውስጥ የምንሰራ አንዳንዶቻችን በጣም ነው ብዙ ጊዜያችን ነው ደክሞናል። አዲስ አስተሳሰብ፣ አዲስ አመለካከት ከወጣቶች ይፈለጋል። ስለዚህ አሁንም ቢሆን በተለይ በዋሽንግተን አካባቢ የምትገኙ ኢትዮጵያኖች በዚህ ፕሮግራም ላይ ቀዳሚ ተገኝታችሁ እርስ በርስ ከወንድምና ከእህቶቻችሁ ጋራ ምን መስራት እንችላለን በሚለው ነገር ላይ ለመወያየት እኛ መድረኩን ስለምንከፍት እባካችሁን። ዝግጅቱ የሚሆነው ኢትዮጵያን ኤምባሲ ውስጥ ነው። 3506 ኢንተርናሽናል ድራይቭ ዋሽንግተን ዲሲ ነውና ደስ ብሎናል ለመጀመሪያ ጊዜ ኢትዮጵያ ኤምባሲ ውስጥ ገብተን እንደዚህ አይነቱን ዝግጅት ለማዘጋጀት ስለተፈቀደልን። በተቻለ መጠን ነው መጣችሁ ቀዳሜ እንድትሳተፉ መቼም አደራችን በጣም የተበቀ ነው።
መልካም። ወይዘሮ ሮማና አባተ የክሩ ማለት የኢትዮጵያ ሴቶች የመብት ማዕከል በዚህ በዋሽንግተን ስለሚያካሂደው ስብሰባ የሰጡን ቃል ነበር። አመሰግናለሁኝ።
በጣም አመሰግናለሁ።
ቆንጅትኔ ደግሞ አንቺን አመሰግናለሁኝ ለዝግጅቱ። ከቀዳሚው ስብሰባ በኋላ ደግሞ ተጨማሪ ዘገባዎችን ይዘሽልን ትመጫለሽ ብለን እናስባለን። አሁን ለማጠቃለያ ዜናው ወደ አንቺ ልመለስ።
ኒውዚላንዷ ክራይስት ቸርች ከተማ ሁለት መስጊዶች ላይ ባለፈው አርብ በደረሰው ጥቃት የተገደሉ ሰዎችን ማንነት ለመለየት ፖሊሶች ከሟቾቹ ቤተሰቦች ጋር እየሰሩ ናቸው። በሌላ በኩል በጥቃቱ ሕይወታቸው ያለፈና ማንነታቸው የተለየ ሰዎች የቀብር ስነ ስርዓት በዛሬው ዕለት ተከናውኗል። በበርካታ ዓመታት ደቡባዊ አፍሪካ ውስጥ ከደረሱ እጅግ አውዳሚ የውቅያኖስ ማዕበሎች አንዱ በሆነው ብዙ መቶ ዜጎቿ የሞቱባት ሞዛምቢክ ዛሬ የሶስት ቀን ብሔራዊ ሐዘን ጀምራለች። በሰዓት 170 ኪሎ ሜትር ፍጥነት ይዞ የተወነጨፈው ማዕበል ባለፈው ሳምንት ሐሙስ መጀመሪያ የወደብ ከተማዋን ብሔራን ከዚያም ዚምባብዌንና ማላዊን ማጥቃቱ የሚዘነጋ አይደለም።
ዝግጅታችን ተጠናቀቀ። በመላ ባልደረቦቻችን ስም የምናሰናበታችሁ ሰለሞን አባተና
ቆንጅት ታዬ ነን። የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም ደሩ አብራችሁ